ሰማዕ ወል ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች፣ የመቤታችን የቅድስት ድንግል ማርያም ወዳጆች፣ በሉል እግዚአብሔር ስም እንደምሰነበታችሁ። በቸርነቱ በልዩ ልዩ ጎዳና ቃሉን የሚመግበን የሚያስተምረን ልዑለ ባህሪ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። በሚኖረን ቀሪ ሰዓት የምንማረው ስለ ቅዱሳን መላእክት ነው። ትምህርታችን በሁለት የተከፈለ ይሆናል። የመጀመሪያው ክፍለ ጊዜ ትምህርት በአጠቃላይ ስለ መላእክት ተፈጥሮ እና ማንነት የምናወሳበት ነው። ሁለተኛው በመላእክት በቅዱሳን መላእክት አማላጅነት ዙሪያ የሚነሱ ጥያቄዎችን በማብራራት በመመለስ ግንዛቤ የሚያስጨብጠን ክፍል ይሆናል። ወደ መጀመሪያው ክፍል ስንመጣ ቅዱሳን መላእክት የእግዚአብሔር ፍጥረታት ናቸው፣ ረቂቃንና መንፈሳውያን ፍጥረታት ናቸው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን በማለት ስለ ቅዱሳን መላእክት መላእክት የእግዚአብሔር ረቂቃን ፍጥረታት መሆናቸውን መናፍስት ናቸው በማለት ገልጿቸዋል። መናፍስት በብዙ ቁጥር ነው። መንፈስ በነጠላ ቁጥር ነው፣ ረቂቅ ማለት ነው። መናፍስት ደግሞ ረቂቃን የሆኑ የእግዚአብሔር ፍጥረታት ናቸው። በዕለተ እሁድ በሰዓተ ሌሊት በሌሊቱ ክፍለ ጊዜ መላእክትን እግዚአብሔር ፈጥሯቸዋል። ሲፈጥራቸውም እጅግ በጣም ብዙ የብዙ ብዙ አድርጎ ነው የፈጠራቸው። መጽሐፍ ቅዱስ አእላፋት ጊዜ አእላፋት፣ እልፍ ጊዜ እልፍ ነበር ቁጥራቸው ብሎ በዚህ መንገድ በጅምላ ይገልጻቸዋል። ብዙ የብዙ ብዙ ናቸው ብሎ ይገልጻቸዋል እንጂ ይህን ያህላሉ ብሎ በቁጥር ወስኖ አይናገርም። ስለ ቅዱሳን መላእክት እጅግ በጣም ግን ብዙ ናቸው። እግዚአብሔር እንደዚያ አድርጎ ፈጥሯቸዋል። ሁሉንም በቁጥር ያውቃቸዋል፣ በስምም ያውቃቸዋል። እኛ ግን በስም ጥቂቶቹን እናውቃለን። ቁጥራቸውንም ለመገመት ለማሰብም አንችልም። በጣም ብዙ ናቸው። ሊቃውንተ ቤተ ክርስቲያን እንዲሁ የመላእክትን ብዛት እንድንረዳ ለማለበም እንድናስተውል ብቻ ለማሳሰብ ያህል ያለፈው ትውልድ ሁሉ የሞተው ቢመጣ ቢነሳ፣ እንደገና ደግሞ ያለው ቢደመርበት፣ ወደፊት የሚነሳው ትውልድ ሁሉ ቢመጣ ለእያንዳንዳችን መላእክት እንደ ራስ ጸጉራችን ይደርሱናል ይላል። ይህ ማለት መላእክት ምን ያህል ብዛት እንዳላቸው እንድናስብ። እጅግ በጣም መላእክት ብዙ ናቸው። እነዚህን እግዚአብሔር አንድ ጊዜ ፈጥሯል እና ዓለምንም እንዲራዱ፣ እንዲያግዙ፣ እንዲጠብቁ ያዛቸዋል። በየስማቸውም ይጠራቸዋል። ቁጥራቸው የሚወሰን አይደለም። ስለዚህ መላእክት የእግዚአብሔር ፍጥረታት ናቸው፣ ረቂቃን ፍጥረታት ናቸው። በዚህ ዓለም ፍጥረት አይነት እንዳለው ማለት ነው። የሚታይ ያለ፣ የማይታይ ያለ፣ ህይወት ያለው አለ፣ ህይወት የሌለው ፍጥረት አለ፣ መላእክት ሕያዋን ፍጥረታት ናቸው፣ ነባቢያን ናቸው፣ ለባውያን ናቸው። ይናገራሉ፣ ቃል አላቸው ማለት ነው። እንደገና ደግሞ ሕይወት አላቸው፣ በዚያም ላይ ደግሞ እውቀት፣ ማስተዋል፣ ልቦ አላቸው። ይህን የመሰሉ ፍጥረታት ናቸው፣ የእግዚአብሔር ድንቅ ፍጥረታት ናቸው። አስቀድሞ እግዚአብሔር እነሱን ከፈጠረ በኋላ ሌሎች ፍጥረታትን ሲፈጥር እጅግ ይደነቁ ነበር፣ እልል ይሉ ነበር፣ ያመሰግኑ ነበረ። ጻድቁ ኢዮብ እግዚአብሔር ፍጥረትን በፈጠረ ጊዜ የእግዚአብሔር ልጆች ይላቸዋል። መላእክትን የእግዚአብሔር ልጆች እልል ይሉ ነበር ይላል ጻድቁ ኢዮብ በመጽሐፉ ምዕራፍ 38 ላይ። እንደገና ደግሞ መጽሐፈ ኢዮብ ምዕራፍ 1 ላይ ስናነብ ደግሞ የአምላክ ልጆች ይላቸዋል፣ በእግዚአብሔር ፊት ተሰበሰቡ፣ በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም በመካከላቸው ተገኘ ይላል። የአምላክ ልጆች ይላቸዋል። ስለዚህ ቀድመው የተፈጠሩ ናቸው፣ የአምላክ ልጆች ተብለዋል። እግዚአብሔር በጸጋ ለሰው ልጆች ልጅነትን እንደሰጠ ለመላእክትም ልጅነትን ሰጥቷል ማለት ነው። ተመልከቱ። ስለዚህ እኛም የጸጋ ልጆቹ እነርሱም የጸጋ ልጆቹ ከሆኑ በመፈጠር ደግሞ ከቀደሙን እነርሱ ለእኛ እንደ ታላላቅ ወንድሞች ናቸው ማለት ነው፣ ቤተሰቦች ናቸው። ስለዚህ መረዳት ያስፈልጋል። አንድ ሰው በሩቅ ሀገር ስላለ ቤተሰቡ ሲሰማ ደስ እንደሚሰኝ ስለ መላእክት ማድመጥ፣ መማር፣ መስማት የበለጠ የሚያስደስት መሆኑን መገንዘብ ያስፈልጋል። እና መላእክት የእግዚአብሔር ፍጥረታት ናቸው፣ በዕለተ እሁድ የተፈጠሩ ናቸው። ቁጥራቸው ብዙ የብዙ ብዙ ነው። የአምላክ ልጆች ይባላሉ። መናፍስት ናቸው። በእጅ አይጨበጡም፣ በአይን አይታዩም። በወደዱት መንገድና ሁናቴ ይገለጣሉ ለሰው። በፈለጉት መንገድ በሕፃን፣ በአረጋዊ፣ በማዕከላዊ፣ በጎልማሳ፣ በወንድ፣ በሴት ወይም በሌላ መልክ ሊገለጡ ይችላሉ። እንደዚያ ግን ናቸው ማለት አይደለም። እንደ ወታደርም እንደ ንጉስም ይገለጣሉ። በሚያስፈራ ግርማም የሚገለጡበት ጊዜ አለ። ያ ማለት እንደ ሰው ስለተገለጡ ሰዎች ናቸው ማለት አይደለም። በወደዱት መንገድ መልእክት ለሚያስተላልፉለት ክፍል ወይም ሰው አመቺ በሆነ መንገድ እግዚአብሔር እንደወደደ መላእክት ይገለጣሉ። መላእክት ቃሉ ራሱ ሁለት መንገድ አለው። አንደኛው አለቆች ማለት ነው መላእክት ማለት፣ ሁለተኛው መልእክተኞች ማለት ነው። ይህችን ቃል ራሷ አገባቧን በሚገባ መረዳት የመጽሐፍ ቅዱስን ሐሳብ ሳንሳሳት ለመረዳት ያግዘናል። መላእክት ማለት አንደኛ አለቆች ማለት ነው፣ ሁለተኛ መልእክተኞች ማለት ነው። መልእክተኞች ለመሆናቸው ብዙ አስረጅ ማንሳት አያስፈልግም፣ በመጽሐፍ ቅዱስ በብዙ ስፍራ ስለተመዘገበ ማለት ነው። ይልቅ በማስረጃ ደግፎ ማብራራት የሚፈልገው አለቆች ማለት ነው ለሚለው ነው። አለቆች በሚለው ፍቺው ከሰው ልጆች ጋራም ተዛምዶ ለሰው ልጆች መላእክት መባል ሲሰጣቸው እናገኛለን። ለምሳሌ በመጽሐፍ ቅዱስ ነቢየ እግዚአብሔር ዳዊት በመዝሙር 2 ላይ ለምን ተአንገለጉ አህዛብ ይላል። ተመልከቱ። እና ህዝቦች አህዛብ ለምን ተሰበሰቡ ማለት ነው። ለምን ተአንገለጉ አህዛብ ወህዝብኒ ነበቡ ከንቶ፣ ህዝብም ደግሞ ከንቱ ነገርን ተናገሩ፣ ምን ነው ለምንድን ነው ይላል። ወመላእክትኒ ተጋብኡ ምስሌሆሙ ህቡረ፣ አለቆችም በአንድነት ተሰበሰቡ ይላል። የአይሁድ ሊቃነ ካህናት አለቆቹ ኢየሱስ ክርስቶስን ለመክሰስ፣ ለመኮነን፣ ለሞት ለማብቃት አለቆች ተሰበሰቡ ለማለት ወመላእክትኒ ተጋብኡ ምስሌሆሙ ህቡረ ላይ ለእግዚአብሔር ወላይ ለመሲሁ፣ በእግዚአብሔርና በመሲሁ ላይ አለቆች ተሰበሰቡ። ወመላእክትኒ አያችሁ አገባቡ። ስለዚህ ይሄ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ተሰበሰቡ ማለት አይደለም፣ የአይሁድ ሊቃነ ካህናት ተሰበሰቡ ማለት ነው። ግዕዙን ለሚያቅሰው ይሄ በጣም ግልጽ ነው። በዮሐንስ ወንጌል ምዕራፍ 3 ላይ እንዲህ ይላል፣ ወሃሎ አሃዱ ብእሲ እንፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። የአይሁድ አለቃቸው የሆነ ኒቆዲሞስ የሚባል አንድ ፈሪሳዊ ነበረ የሚለውን የመጽሐፍ ቅዱስ ቃል የአይሁድ አለቃቸው የሆነ የሚለው መልአኮሙ ለአይሁድ ይለዋል ኒቆዲሞስን። ስለዚህ ሰዎች ምን ይባላሉ ማለት ነው? መላእክት ይባላሉ ሰዎች ማለት አንድ ሲሆን ደግሞ መልአክ ሊባል ይችላል። ለምሳሌ የአብያተ ክርስቲያናትን መምህራን አለቆቹን አስተዳዳሪዎቹን በተለያየ ማዕረግ ስልጣንና ደረጃ ስንጠራቸው መላከ ሰባት ገሌ፣ መላከ ገነት ገሌ፣ መላከ ኃይል ገሌ እንላቸዋለን። የዚህ ቤተ ክርስቲያን አለቃው አስተዳዳሪው ማለታችን ነው። ይህን መገንዘብ ያስፈልጋል። ይህን ማብራራት ያስፈልገው ለምንድን ነው? አንዳንድ ሰዎች መልአክ ብሎ መጽሐፍ ቅዱስ ለሰዎች የተናገረውን ለቅዱሳን መላእክት ለረቂቃኑ ፍጥረታት አድርገው በመተርጎም ስለሚቸገሩ ነው። ይህን ማስተዋል የሚያስፈልገው ለምሳሌ በመጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 9 ላይ ቅዱስ ጳውሎስ እንዲህ ይላል፣ አሁንስ እግዚአብሔር እኛን ሐዋርያቱን ይላል መቀለጃ ያደረገን ይመስለኛል ይላል እንጂ አድርጎናል አይልም። ልብ በሉ፣ እንደ ሰው የሚሰማው ተሰምቶት ነው። አሁን እግዚአብሔር እኛ ሐዋርያቱን ማሾፊያ ያደረገን ይመስለኛል፣ ለዓለም አለ ለመላእክት ለሰዎችም መጫወቻ ሆነናልና። አሁን መላእክት እንዴት ይጫወቱበታል? ቅዱስ ጳውሎስን ለዓለም የዘረዘረውን ተመልከቱ። ለመላእክት ለሰዎች መጫወቻ ሆነናል። ምን ማለቱ ነው ቅዱስ ጳውሎስ? መላእክት ማለት አለቆች ማለት ነው ብለናል አይደለ? ስለዚህ ለዓለም ለዓለማውያን ለስጋውያኑ ሰዎች፣ ለመላእክት ማለት ለሹማምንቱ ለአለቆቹ፣ ለሰዎቹ ደግሞ በተራ ህብረተሰብነት ያሉ ማለት ነው። ሌላ ልዩ ሹመት የሌላቸው ትንሹም ትልቁም ወንዱም ሴቱም ያሾፍብናል ለማለት ለዓለም ለመላእክት ለሰዎችም መጫወቻ ሆነናል። ልብ በሉ። አሁን ይህን የተረዳ ሰው አንድ ጥያቄ ይመልሳል። ቅዱስ ጳውሎስ በቆላሲስ ምዕራፍ 2 ቁጥር 18 ላይ እንዲህ ይላል፣ ትህትናንና ይላል፣ አጉል ትህትናን ነው የሚጠቅሰው፣ የሚወደድ ትህትናን አይደለም። ትህትናንና የውሸት ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በከንቱ አይምሮ እየታበየ ማንም አይፍረድባችሁ ይላል። ልብ በሉ ቅዱስ ጳውሎስ የተናገረው ነው። ትህትናንና የመላእክትን አምልኮ እየወደደ ምን ማለት ነው? አንዳንድ መናፍቃን አሉ፣ ግለሰቦች ምን ይላሉ? ይህንን ቃል ነጠቅ አድርገው ይወስዱና ለብቻው እናንተ የመላእክትን አምልኮ ትወዳላችሁ፣ መላእክትን ታመልካላችሁ፣ ሚካኤልን ገብርኤልን ታመልካላችሁ የሚሉን አሉ። ቃሉን አልተረዱትም ማለት ነው። ኃይለ ቃሉ እንዲህ ነው የሚለው፣ ትህትናንና የመላእክትን አምልኮ እየወደደ ማለት አጉል ትህትና ትሁት ይበሉኝ ብሎ የመላእክቱን አምልኮ ማለት የአይሁድ ረበናተ አይሁድ አሉ አይደለም፣ የአይሁድ መምህራን ሊቃናተ አይሁድ አሉ፣ የአይሁድ አለቆች አሉ፣ እነዛን መላእክት ይላቸዋል። አጉል ትህትናንና የአይሁድ አለቆችን ትምህርት እየወደደ የመላእክትን አምልኮ የሚለው ያንን ነው። የእነሱን ትምህርት ወዶ መምህራኖቼን ደስ ላሰኝ ብሎ በእናንተ የሚፈርዳለ። ስለዚህ እናንተ ክርስቲያኖች የአይሁድን መምህራን ትምህርት ወዶ በሚፈርድባችሁ ሰው አትደናገጡ ለማለት ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በከንቱ አይምሮ እየታበየ ማንም አይፍርድባችሁ ይላል። አያችሁ፣ አንድ ኃይለ ቃል መላእክት የምትለዋን ቃል ትርጓሜዋን መረዳት ይህንን ጥቅስ በተሳሳተ መንገድ እንዳንጠቅሰው ያግዘናል ማለት ነው። አንድን ቃል መረዳት የመጽሐፍ ቅዱስን ሐሳብ ለመረዳት ምን ያህል እንደሚጠቅም እግረ መንገድ መረዳት ያስፈልጋል፣ ማወቅ ያስፈልጋል። ስለዚህ መላእክት ማለት አለቆች ማለት ነው፣ መልእክተኞች ማለትም ይሆናል። ከዚህ የተነሳ ሰዎች አለቆች የመባል ስልጣንም ደረጃም ስላላቸው ሰዎችም መላእክት የመባል መብት አላቸው ማለት በመጽሐፍ ቅዱስ በዚህ መንገድ ይጠቀሳል። ይህንም ማወቅ የምችሉት በራእይ መጽሐፍ ላይ ራእይ ዮሐንስ ምዕራፍ 2ም ምዕራፍ 3ም ብታነቡ ከአንዴም 7 ጊዜ ለ7ቱ አብያተ ክርስቲያናት አስተዳዳሪዎች ሲጽፍ ዮሐንስ ምን ይላል? ለኤፌሶን ቤተክርስቲያን መልአክ፣ ለቲያጥሮን ቤተክርስቲያን መልአክ፣ በሎዶቅያ ላለች ቤተክርስቲያን መልአክ ይላል። ለዚህ ቤተክርስቲያን አስተዳዳሪ አለቃ እያለ ነው የሚጽፈው። አይ ለነ ቅዱስ ሚካኤል ለነ ቅዱስ ገብርኤል ወይም እንደነሱ ላሉት ነው እንዳንል፣ ከቅዱሳን መላእክት ተፈጥሮ ጋር ማይሄድ ቃል አብሮ ተያይዞ እናያለን። ንስሐ ግባ ሲለው እናያለን። አንዱን መልአክ አንዱን ደግሞ ያው እንደሞን ስማለም ወተህማል ይለዋል። መላእክት ይሞታሉ አይሞቱ? ስለዚህ ለመላእክት አይደለም ለረቂቃን ፍጥረታት አይደለም የተጻፈው ያ መልእክት፣ ለሰዎች ላለቆች ነው ማለት ነው። ይሄን መገንዘብ ያስፈልጋል። ስለዚህ መላእክት እንዳጠቃላይ ስንማር በዕለተ እሁድ እግዚአብሔር መፍጠር በጀመረበት ዕለት ማለት ነው፣ በሌሊቱ ክፍለ ጊዜ መፈጠር የተፈጠሩ ናቸው። አንድ ረቂቃን ናቸው፣ መናፍስት ናቸው። ቁጥራቸው ብዙ የብዙ ብዙ ነው። መላእክት ተመልከቱ፣ ሕያዋን ናቸው፣ አዋቂዎች ናቸው፣ ልባውያን ናቸው፣ መናገር የሚችላሉ ነባቢያን ናቸው። ይሄ ነው ስለ መላእክት ማወቅ የሚገባል። መላእክት ከመላእክት ወገን ያመጹ ለእግዚአብሔር ያልታዘዙ አምላክነትን የሻቱ ስለነበሩ ሰይጣንና ሰራዊቱ ብለን እንለያቸዋለን። እነዚህ ሰውን ሲፈታተኑ፣ ሲዋጉ፣ ሲያሳምሙ የሚኖሩ ናቸው። ልዩ ልዩ ተልእኮ ይዘው የሚንቀሳቀሱ ናቸው። በዓለም ላይ ርኩሳን መናፍስት ይባላሉ፣ ሩቃን ውዱቃን ይባላሉ። ከጸጋ የተገፈፉ የተጣሉ ማለት ነው። ተመልከቱ እና እግዚአብሔር በግዞት የያዛቸው ናቸው። እነዚህን ስለ እነዚህም መገንዘብ የሚገባ ስለሆነ እንግዲህ እግዚአብሔር በሚሰጠን እድሜ ወይም በሚያስተምረን ሰዓት የምንማረው ይሆናል። አሁን እኛ አጀንዳችን ስለ ቅዱሳን መላእክት መማር ነው። ስለዚህ ንጹሐኑ ያልተዳደፉቱ እግዚአብሔርን በመታዘዝ እና በታማኝነት የኖሩ ቅዱሳን መላእክት ናቸው። ይህ መሰረታዊ ነጥብ ነው። ስለ ስማቸውም ጥቂት ማለት ያስፈልጋል። በመጽሐፍ ቅዱስ በስም የተጠቀሱ መላእክት አሉ፣ ያልተጠቀሱም አሉ። የእግዚአብሔር መላእክ፣ የእግዚአብሔር መላእክት እያለ ብቻ እንዲሁ የሚጠቅሳቸው አሉ፣ ሰራዊተ መላእክት አሉ። እንደውም ከስራቸው መጉላት የተነሳ በቤተ ክርስቲያናችን በብሉይ ኪዳን የጎላ ስራ የሰራውን መልአክ መልአኩ ቅዱስ ሚካኤልን መጋቤ ብሉይ፣ በሐዲስ ኪዳን ደግሞ በር ከፋች የምስራች ነጋሪ የሆነውን መልአክ ደግሞ መጋቤ ሐዲስ ቅዱስ ገብርኤል እያለች ቤተክርስቲያን ለይታ ትጠራለች። ሰፋ አድርገን ወደ 80 አህዱ ስንመጣ ደግሞ ነቅዱስ ኡራኤል፣ ራጉኤል፣ ሩፋኤል እና ሌሎቹም ሊቃነ መላእክት በደንብ በስም ተጠቅሰው እናገኛቸዋለን። መላእክት ስማቸው የእግዚአብሔርን ስም የተሸከመ ነው። አንደኛ የእሱ አገልጋዮችና መልእክተኞች ስለሆኑ ሲመጡ በእሱ ስም ነው የሚመጡት፣ ውክልና አላቸው ማለት ነው። አንድ እግዚአብሔርን ስም ተሸክመዋል የምንለው ከዚህ የተነሳ ነው። ሁለተኛ የመላእክትን ስም ስናይ በመጨረሻ ሁለት ፊደል እናገኛለን፣ ኤል የሚል ስመ አምላክ ስለሆነ ነው። ኤል ማለት የአምላክ ስም ነው እና ኤል ኤሎሂም ይባላል እግዚአብሔር። እና ለምሳሌ ሚካኤል፣ ሚ ማለት መኑ ማለት ነው፣ ካ ማለት ከመ፣ ኤል የአምላክ ስም ነው አምላክ ማለት፣ ሚካኤል ማለት መኑ ከመ አምላክ ማለት እንደ አምላክ ማን ነው የሚል ፍች ያለው ማለት፣ ገብርኤል ይላለው፣ ኡራኤል፣ ራጉኤል። ስለዚህ የአምላክን ስም ተሸክመዋል። ይህንን ራሱ እግዚአብሔር ነው የተናገረው። መልአኬን በፊት እሰዳለሁ ይላል እስራኤልን ሲያስጠነቅቅ፣ በኦሪት ዘጸአት የተመዘገበ ነው። ምዕራፍ 23 ቁጥር 20 ላይ መልአኬን በፊት እሰዳለሁ፣ ኃጢአት ብትሰሩ ይቅር አይልምና ተጠንቀቁ። ሙሉ ስልጣን የሰጠሁት ሊቀጣም ይችላል፣ ሙሉ ስልጣን ስሜ በእርሱ ስለሆነ ይላል። እኔ መቅጣት እንደምችል መማር እንደምችል ማለት ነው። እግዚአብሔር እንዲህ ነው እያለን ያለ
ሙሉ ስልጣን ስለሰጠውት በሱ ስለተጠራው ስሜ በርሱ ስለሆነ ይህ በፊታችሁ ምልከው መልአክ ያን ማድረግ ይችላል እያለ ነው እያሳሰበ ያለው። ስለዚህ ያምላክን ስም ተሸክመው የመጡ እነዚህ በየጊዜው ስማ አምላክን ይዘው የሚራዱንን መላእክት ተገቢውን ስፍራ መስጠት አክብሮት መለገስ በእውነቱ የሚገባ ነው። ቤተክርስቲያን በየስማቸው አብያተ ክርስቲያናት አሳንጻ ታቦት ቀርጻ ቅዱሳን መላእክትን ታከብራለች። ቀላል አይደለም። በብሉይም በአዲስ እግዚአብሔር ስም ሰጥቷቸው እስከ ተጠቀሱ ድረስ ማለት ነው። በቤቱ የሱ በሆነው መጽሐፍ ስማቸው ከተጠቀሰ በቤቱም ስማቸው ይጠራል ይጠቀሳል እነዚህ ቅዱሳን መላእክት። እንግዲህ በስም የተጠቀሱ በመጽሐፍ ቅዱስ በጣም ጥቂት ቁጥር ያላቸው መላእክት ናቸው። ቤተክርስቲያን ድርሳናቶቿን ስናገላብጥ በጣም ብዙ የመላእክት ስምን እናገኛለን። እሱ ብቻ አይደለም፣ በድርሳናት ስለ መላእክት በተጻፉ ድርሳናት ውስጥ ደግሞ ስናነብ በመጽሐፍ ቅዱስ ውስጥ የተከናወነው ታሪክ አንድ የእግዚአብሔር መልአክ ይህን ሰራ ብሎ የእግዚአብሔር መልአክ ይህን አደረገ ብሎ መጽሐፍ ቅዱስ ያስቀመጠውን ቤተ ክርስቲያናችን ደግሞ ይህን ስራ የማይሰራው ቅዱስ ሚካኤል ነው፣ ይህን ስራ የሰራው ቅዱስ ገብርኤል ነው ትለናለች። ብዙ ሰዎች ጥያቄ አላቸው። ለዚህ መጽሐፍ ቅዱስ ውስጥ በስም አልተጠቀሰም። ሰለስቱ ደቂቅን ቅዱስ ገብርኤል ከእሳት አዳናቸው ተብሎ አይደለም የተጻፈው አይደለም። የቅዱስ ገብርኤል ስም አልተጠቀሰም ማለት ከየት አምጥታችሁ ነው እናንተ ቅዱስ ገብርኤል ነው ያዳናቸው የምትሉት የሚሉ አይነት ሰዎች አሉ። ይሄ ማለት ቤተ ክርስቲያን ሙሉ መሆኗን የሚያሳይ ነው። ተመልከቱ፣ መላእክትን ከግብራቸው በመነሳት ልክ አንድ ሰው ስሙን ባይነግረንም መልኩንም ባናይ ማለት ነው ድምፁን ሰምተን እገሌ ነው እንደምንል ማለት ነው። በመጽሐፍ ቅዱስ ውስጥ ታሪኮችን ይዛ ይህን የሰራው ገሌ ነው ማለቷ ለመላእክት ያላትን ቤተኛነት ነው የሚያስረዳው ቤተ ክርስቲያኒቱ። ስለዚህ እንዴት ልታውቁ ቻላችሁ ብሎ መደነቃቸውን አንነቅፍም ማለት ነው። ግን የበለጠ መመስገን አለባት ይህን በማወቋ። ቅርብ ብትሆን ነው የተገለጠላት ነገር አለ። መቼም መልአኩ እንዳዳናቸው እስከተነገረ ድረስ ስሙን ባይጠቀስ ስም የለውም አይባልም አይደል? ህልውና ያለው ነገር በሙሉ ምን አለው? ስም አለው አይደል? ስለዚህ ስም አለው። ስሙን ማወቋ ቤተ ክርስቲያንን ሊያስመሰግናት ይገባል ነው። በስም በመጽሐፍ ቅዱስ ያልተጠቀሱትን መጥቀስ እንግዳ ነገር አይደለም። ለምሳሌ በብሉይ ኪዳን በኦሪት ዘጸአት ምዕራፍ 7 ላይ ሙሴ በእጁ በትር ታምራትን ባደረገ ጊዜ የፈርዖን ጠንቋዮችም በትራቸውን ጥለው እባብ በማድረግ ሙሴን ሊገዳደሩት ሞክረው ነበር። ሁለት የፈርዖን ጠንቋዮች ይላቸዋል መጽሐፍ ቅዱስ፣ ስማቸውን አልጠቀሰውም። ሐዋርያው ቅዱስ ጳውሎስ ግን በአዲስ ኪዳን ኢያኔስና ኢያንበሬስ ሙሴን በተቃወሙት ጊዜ ብሎ ስማቸውን አመጣው። ከየት አመጣው? ትውፊት ነበር ማለት ነው። በመጽሐፍ ቅዱስ የግብራቸው መክፋት ስማቸው እንዳይነሳ አድርጎታል። ምክንያት አለው። አያችሁ፣ ሌላም ምክንያት ይኖረዋል። እግዚአብሔር በመጽሐፍ ቅዱስ በብሉይ ኪዳኑ ስማቸው እንዳይጠቀስ ያደረገበት ማለት ነው። ከዛ በአዲስ ኪዳን ደግሞ ስማቸው ተጠቀሰ፣ ትውፊትን ከመጽሐፍ ቅዱስ ውጭ ያሉ አዋልድ መጽሐፍቶችን በመረጃነት ግብአት እንዲሆኑን እንድንጠቀምባቸው እኮ ምልክት እየሰጠን ነው። ስለዚህ ቤተ ክርስቲያናችን ሰፊ ታሪኮችን የሚያብራሩ መጽሐፍቶች አሏት፣ ድርሳናቶች አሏት። ለአዋልድ መጽሐፍቶቻችን አክብሮት እንድንሰጥ ያደርገናል ማለት ነው። ሌላው ስለ ቅዱሳን መላእክት አያይዘን ማንሳት ያለብን መሰረታዊ ነጥብ ድርሳነ ገብርኤል ሰለስቱ ደቂቅን መልአኩ ቅዱስ ገብርኤል አዳናቸው ይላል። ድርሳነ ሚካኤል ደግሞ ሚካኤል አዳናቸው ይላል። ማን ነው ያዳናቸው የሚል ደግሞ ጥያቄ የሚጠይቀን ሰው ይኖራል። የሚጋጩ የሚመስለውና እነዚህን መጻሕፍት በመረጃ ምንጭነት ላለመጥቀስ የሚፈልግ ማለት ነው ምንም የሚጋጭ ነገር እንደሌላቸው፣ ቅዱስ ሚካኤል ቅዱስ ገብርኤል ሊቃነ መላእክት እንደሆኑ፣ ቅዱስ ሚካኤል ደግሞ የመላእክት ሁሉ አለቃ እንደሆነ ማወቅ ያስፈልጋል። መጀመሪያ ይህንን በዓለመ መላእክት የስልጣን ተዋረድ አለ። መላእክት ከተሞች አሏቸው፣ በሰማይ መኖሪያ ሀገር አላቸው፣ ሀገረ መላእክት አለ ማለት ነው። እንደ ኢዮር፣ ራማ፣ ኤረር ምንላቸው ሰማያት አሉ መላእክት ሚኖሩባቸው። በዚያ ላይ በነገድ ይከፋፈላሉ። ተመልከቱ፣ ሊቃነ መላእክት አሏቸው። ይሄን ስልጣን የሚረዳ ሰው በደንብ የሚገነዘብ ሰው ቅዱስ ሚካኤል ሊቀ መላእክት እንደመሆኑ መጠን ከቅዱስ ገብርኤል በላይ የሚያዛል ማለት ነው። ስለዚህ ልክ እንደ ወታደር ቤት የእዝ ሰንሰለት እግዚአብሔር ቅዱስ ሚካኤልን ያዛል፣ መልእክት ይነግረዋል። ቅዱስ ሚካኤል ደግሞ ለሚያስፈልጉ መላእክት ትእዛዝ ይሰጣል። ሰለስቱ ደቂቅ ሲድኑ የእግዚአብሔር ፈቃድ ወጣች፣ ተገኘች። ቅዱስ ሚካኤል ይህን መልእክት ለማን አደረሰ? ለቅዱስ ገብርኤል። ቅዱስ ገብርኤል መጥቶ አዳናቸው። በአካል ስታዩ ቅዱስ ገብርኤል አድኗቸዋል። በማሰስ ደረጃ፣ መልእክት በማስተላለፍ ደረጃ ደግሞ ቅዱስ ሚካኤል አድኗል። ድርሳነ ሚካኤል የቅዱስ ሚካኤልን ነገር ስለሆነ ርዕሱ አጀንዳውያ ስለሆነ አጉልቶ የቅዱስ ገብርኤልን ማዳን መጻፍ አይጠበቅበትም። ስለ ቅዱስ ሚካኤል ነውና የሚናገረው። ድርሳነ ገብርኤል ደግሞ ስለ ቅዱስ ሚካኤል ማዳን መናገር አይጠበቅበትም። ስለ ቅዱስ ገብርኤል ነውና ድርሳኑ ርዕሱን ጠብቆ መሄድ አለበት። ስለዚህ ከእግዚአብሔር መፍቀድና ማዘዝ አንስቶ እስከ ቅዱስ ገብርኤል ማዳን ድረስ ያለውን ተከፋፍሎ እንደ መጽሐፍ ነው መጽሐፍቱ ያደረጉት። ስለዚህ ምንም ጥርሰት ወይም መጋጨት የለም ማለት በመጽሐፍቱ ዙሪያ። መላእክት ቁጥራቸው አይጨምርም አይቀንስም። ለምንድን ነው የማይጨምረው የማይቀንሰው? መላእክት አንደኛ አይዋለዱም አይባዙም፣ ስለዚህ ቁጥራቸው አይጨምርም። ይህን በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 22 ላይ ስናይ ሰው እንኳ ከሞት በኋላ በትንሣኤ እንደ መላእክት ስለሚሆን አያገባም አይጋባም ሰው ተብሏል። ይሄ ማለት በሌላ አነጋገር መላእክት አያገቡም አይጋቡም አይዋለዱም አይባዙም ማለት ነው። አንዳንድ ሰዎች መላእክት እንዳገቡ እንደወለዱም አድርገው ለመናገር ይደፍራሉ። ስለ መላእክት ተፈጥሮ ካለመገንዘብ የመነጨ ነው። መላእክት እንደዚያ አይነት ተፈጥሮ የላቸውም። መላእክትን እርስ በርስ እንኳ ተጋቡ ተዋለዱ እኮ አይደለም የሚሉት አንዳንድ ሰዎች። መላእክትን ከሰው ጋር ነው ተጋቡና ተዋለዱ የሚሉት። በጣም የሚያስደንቅ አገላለጽ ነው። ድፍረት ነው፣ ጽርፈት ነው፣ እውቀትም የሚጎድለው አነጋገር ነው ይሄ። እና ፍጹም የተሳሳተ እንደሆነ እንድንገነዘብ ነው። የመላእክት ቁጥር አይጨምርም አይባዙም። መላእክት ቁጥራቸው አይቀንስም። ለምን? አይሞቱም። መላእክት ፍጡራን ናቸው። ያልነበሩበት ዘመን አለ፣ ወደፊት ግን ለዘላለም ይኖራሉ። አይሞቱም ቁጥራቸው። ስለዚህ ምን አይሆንም ማለት ነው? አይቀንስም ማለት ነው መላእክት። ሌላው ደግሞ ከተፈጥሯቸው ጋር በተያያዘ ማንሳት የሚገባው ስለ ቅዱሳን መላእክት፣ መላእክት አይበሉም። እንደኛ ስጋዊ መብል መጠጥ ነገር አይበሉም ማለት ነው። እግዚአብሔርን ሲያመሰግኑ ይኖራሉ፣ አይደክሙም። እርሱን ሲያመሰግኑ አያርፉም ይላል መጽሐፍ። ስለዚህ አይደክሙማ፣ ካልደከሙ ለምን ያርፋሉ? ስለዚህ መላእክት አይበሉም። እንደማይበሉ በመጽሐፈ መሳፍንት ላይ መልአከ እግዚአብሔር ተገልጦ ሶምሶን የተባለው ደግ መስፍን እንደሚወለድ ከተናገረ በኋላ ወላጆቹ የምስራች የነገራቸውን መልአክ የሚበላ እናምጣልህ አሉት። ግድ ብትሉኝ እንኳ አልበላም ይላቸዋል። ስለዚህ መላእክት እንደማይበሉ በዚህ እንረዳለን ማለት ነው። ይሁን እንጂ ደግሞ መላእክት በድርሳናቶቻችን ውስጥ እንደበሉ እንደጠጡ ተደርጎ ደግሞ በብዙ ቦታ ተጽፏል። መላእክት በተፈጥሯቸው እንደማይበሉ ማወቅ መሰረታዊ እውቀት ነው። ከዚያ በኋላ በሉ ጠጡ ተብሎ ሲተረክ ምን ማለት ነው ወደሚለው ነው መሄድ የሚያስፈልገው። መላእክት በሰው አምሳል እስከተገለጹ ድረስ ለተገለጡለት ሰው ደስ እንዲሰኝ ያቀረበውን ቢበሉለት፣ ቢጠጡለት፣ ቢስተናገዱለት ልቡ ይደሰታል። ከዚህ የተነሳ ሰው መስለው መገለጣቸው ሰው ናቸው እንደማያሰኛቸው፣ እየበሉ መታየታቸው ይበላሉ አያሰኛቸውም ማለት ነው። እና መላእክት በተፈጥሯቸው አይበሉም፣ ግን እንደሚበሉ ሆነው መታየት ይችላሉ። በዚህ መንገድ መከሰት መገለጥ ይችላሉ ማለት ነው። ያንን ወዳጃቸውን የመላእክት ወዳጅ እኮ አለ፣ አክባሪ አለ አይደለም? እሱን ለማስደሰት የሚበላ የሚጠጣ መስለው ከቤታቸው ይስተናገዳሉ። መላእክት በሉ ማለት በአንዳንድ ቦታ ላይ ደግሞ እንደው እግዚአብሔርም ሥላሴም በሉ ማለት እሳት ቅቤን በላ እንደማለት ነው በማለት አባቶቻችን አመስጥረው በእውነቱ አስተምረዋል፣ አስረድተዋል። ለምንድን ይሄን መማር ያስፈልገን? ያጽናናል እኮ መላእክትን ማየት። ስለ መላእክት ማወቅ እኮ ያጽናናል። በነገራችን ላይ መጽሐፍ ቅዱስ ስለነገረን ነው። መላእክት ማይታዩ ስለሆነ ማወቅ ምንችለው መጽሐፍ ቅዱስ የነገረንን ያህል ነው። ስለዚህ ስለ መላእክትም እግዚአብሔር መግለጥ አለበት። ካልገለጠለት ሰው ስለ መላእክት በራሱ ችሎታ ሊያውቅ አይችልም። ይሄን ምናቀው በለዓም አህያይቱ ያየችውን መልአክ እንኳን ለማየት አልቻለም ነበር። እስኪ ገለጠለት አይደል? ደግሞ የኤልሳ ደቀ መዝሙር ግያዝ ወታደሮችን ጭፍሮችን የከበቧቸውን አይቶ ነገር ግን የእግዚአብሔርን መልአክ ማየት አልቻለም እና ፈራ፣ ተረበሸ፣ ተንቀጠቀጠ። ምናል ተከበናል፣ ወዮ ጌታዬ ጠፋን አለ። እንደውም ግያዝ ለመምህሩ ክስት አይኖ ይላል ሲጸልይ። መምህሩ ደግሞ አይኑን ግለጥለት እኛን የሚጠብቁንን ስላላየ ነው እንዲሚደናበረው ብሎ ጸለየለት። አይኑ ተገለጠለት። በጸሎት በመንፈሳዊነት አይኑ ያልበራለት ስለ መላእክት ክብራቸውን ሊያውቅ አይችልም፣ ግብራቸውን ሊያውቅ አይችልም። ነገር ግን ሀብት የተሰጣቸው 10 ማዕርጋት አሉ በቤተክርስቲያናችን። አንዱ ነጽሮ መላእክት ነው። በቤተክርስቲያናችን ጸጋ ነው ማለት ስለ መላእክት በበቂ ሁኔታ መገንዘብ መንፈሳዊ ሀብት ነው እንጂ እንዲሁም ይመጣ አይደለም። ስለዚህ ሰዎች የተሳሳቱ ነገሮች ስለ መላእክት ሲናገሩ ብትሰሙ አንድ ነገር እንደጎደላቸው መገንዘብ አለባችሁ ማለት ነው። በመጽሐፈ መነኮሳት መላእክት ሲወጡ ሲወርዱ የሚያዩ ቅዱሳን መነኮሳት ነበሩ። በእውነት መኑ ዘያቢ መኑ ያቢ ሚካኤልኑ ወሚመ ገብርኤል። ሚካኤል ነው የሚበልጠው? ማን ነው? ገብርኤል ነው። ሲወጡ ሲወርዱ እያዩዋቸው የቱ ይበልጣል? እኛ ሰው አይተን የቱ ያምራል የቱ ይበልጣል እንደምንለው ማለት እንደዛ ይሉ ነበር። ስለዚህ ይሄ ሀብት ነው። ቤተ ክርስቲያን ስለ መላእክት ብዙ ማውሳቷ ሀብቷ ነው። የተገለጠላት ቢኖር ነው። ይሄን ማመን መረዳት ያስፈልጋል ከእምነት ጋር በተያዘ። ስለዚህ ስለ ቅዱሳን መላእክት እንዲህ ባለ ሰዓት ተወስቶ የሚጠቃለል አይደለም። ለአሁን ይቆየን፣ ይቀጥላል። ቀጣዩን ክፍል እንዳትዘነጉ። ደግሞ ስለ አማላጅነት የመላእክትን ተራዳይነት አላነሳንም እና አማላጅነታቸው የተራዳይነታቸው አንዱ ክፍል ስለሆነ እሱን ደግሞ ቀጥለን እንመለከታለን። ይቆየን። የሰማነውን በልቦናችን ጽላት ይጻፍልን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የመላእክት ተራዳይነት ከሁላችን ጋር ይሁን። አሜን።